ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 13 2016 ዓ.ም ምረ ዝግጅታችን ጀመረ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራር አቶ ጌታቸው ረዳን ከፓርቲው አባልነትና ከፓርቲው ምክትል ሊቀመንበርነት ማገዱን አስታውቋል። በመተካቸው የጉባኤው ቃል አቀባይ የነበሩትን አቶ አማኑኤል አስፋ የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን በበኩሉ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው ሲል ውሳኔውን እንደማይቀበል አስታውቋል። የዚህን ዜና ዝርዝር በአብይ ርዕሳችን እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ቆንጂት ታየናት። ዝግጅታችንን እንደዚህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በአቶ ደብረጽዮን የሚመራው የህወሓት ጉባኤ አቶ ጌታቸው ረዳን ከፓርቲ አባልነትና ከምክትል ሊቀመንበርነት ማንሳቱን ሲገልጽ፣ በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ደግሞ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። በሁለት ቡድኖች ተከፍሎ የተወዛገበ ከመገኘው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር ውስጥ ላለፉት 7 ቀናት በመቀለ የሰማዕታት ሐውልት አዳራሽ ሲያካሂድ የቆየውን ጉባኤ ዛሬ ሰኞ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን፣ ከፓርቲው ምክትል ሊቀመንበርነት ማንሳቱንም አስታውቋል። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ህወሓትን ማዳን በሚል የጠራውን ስብሰባ ትላንት እሁድ በመቀለ ከተማ በማካሄድ ማምሻውን ባወጣው ባለ 10 ነጥቦች መግለጫ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አድማጮች፣ የዚህ ዝርዝር በአብይ ርዕስ ይቀርባል። የኬንያ መንግስት በቅርቡ በተቀሰቀሰው ተቃውሞና ሁከት ሳቢያ አስቀርቷቸው ከነበሩት የግብር ወይም ታክስ ህጎች ውስጥ አንዳንዶቹን መልሶ ተግባራዊ በማድረግ 1.2 ቢሊዮን ዶላር ገቢ ለመሰብሰብ ማቀዱን የገንዘብ ሚኒስትሩ አስታወቁ። የገንዘብ ሚኒስትሩ ጆን ምባዲ ትላንት እሁድ ሲቲዝን ቲቪ ለተባለ አንድ የግል ቴሌቪዥን ጣቢያ እንደተናገሩት መንግስት ወደ 150 ቢሊዮን ሽሊንግ ወይም 1.2 ቢሊዮን ዶላር ለመሰብሰብ እንዲችል ወደ 49 የሚጠጉ የታክስ እርምጃዎችን ተግባራዊ ለማድረግ እያሰበ ነው ብለዋል። ፕሬዚደንት ዊሊያም ሩቶ ባለፈው ሰኔ በናይሮቢ ደም አፋሳሽ በነበረው ሁከት መንግስታቸው አወዛጋቢውን የታክስ ህግ ማስቀረቱን በተናገሩበት ወቅት መንግስት የበጀት እጥረት እንደሚገጥመው አስጠንቅቀው ነበር። ሩቶ ወደ 2.7 ቢሊዮን ዶላር የሚጠጋ ገንዘብ ከግብር ለመሰብሰብ ያቀዱበትን እንደ አውሮፓ አቆጣጠር የ2024 ፋይናንስ ህጋቸውን ከሰረዙ በኋላ ክፍተቱን ለመድፈን የመንግስት ወጪ እንደሚቀንስና የብድር መጠን እንደሚጨምር አስታውቀዋል። በግብር ማሻሻያው ህግ ውስጥ የተካተቱት አዳዲስ እርምጃዎች በመስከረም መጨረሻ ላይ ተግባራዊ ይሆናሉ ተብሎ እንደሚጠበቅ AFP ዘግቧል። ዛሬ ማምሻውን የሚከፈተውና ለአራት ቀናት በተከታታይ የሚደረገው የዲሞክራቲክ ፓርቲ ብሔራዊ ጉባኤ በሺካጎ ከተማ ይካሄዳል። ብሔራዊ ጉባኤ ላይ ለመገኘት ከየክፍለ ግዛቱ የተውጣጡ በሺዎች የሚቆጠሩ የፓርቲው ተወካዮች በሺካጎ ከተማ ተገኝተዋል። ለአራት ቀናት የሚቆየው ብሔራዊ ጉባኤ የፓርቲው ፕሬዝደንታዊ እጩ ካማላ ሃሪስ እና እጩ ምክትል ፕሬዝደንት ቲም ዋልስ፣ የቀድሞው ፕሬዝደንቶች ባራክ ኦባማ እና ቢል ክሊንተን እንዲሁም ታዋቂ የፓርቲ አባላት የሚያደርጉትን ንግግር ያደምጣል። ፕሬዚደንት ጆ ባይደን ዛሬ ምሽት 4000 ለሚሆኑ የፓርቲ ወኪሎችን በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካማላ ሃሪስ እሳቸው ለምን መተካት እንዳለባቸውና ለምን 47ኛው የአሜሪካ ፕሬዚዳንት መሆን እንዳለባቸው ያስረዳሉ ተብሏል። አድማጮች የዚህ ዝርዝር በምሽቱ የዜና መጽሔት ይቀርባል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ተቀባይነት የሌለው ያለው ጥቃት መጠን በሰባይ ሰራተኞች ላይ የተለመደ የሆነ መጥቷል ሲል ዛሬ ሰኞ ባወጣው መግለጫ ድርጊቱን አውግዟል። በዓለም ዙሪያ ጥቃት ከደረሰባቸው የረድኤት ድርጅት ሰራተኞች ውስጥ 280ዎቹ እንደ አውሮፓ አቆጣጠር በ2023 የተገደሉ ናቸው ብሏል። በጋዛ ያለው የእስራኤል ሐማስ ጦርነት በዚህ ዓመት ከፍተኛ ቁጥር ያላቸውን ሰራተኞች ሞት ሊያባብስ እንደሚችልም የመንግስታቱ ድርጅት አስጠንቅቋል። ባለፈው ዓመት 280 ርዳታ ሰራተኞች በ33 አገራት የተገደሉበት እንደ አውሮፓ አቆጣጠር 2023 በዓለም አቀፍ ደረጃ የሰብአዊ ማህበረሰብን ሞት በማስመዝገብ እጅግ አስከፊው ዓመት ነው ሲል መግለጫው አመልክቷል። በእርስ በርስ ግጭት በተመሰቃቀለችው ደቡብ ሱዳን 23 ሰዎች ሲሞቱ እንደ አውሮፓ አቆጣጠር ከ2023 ጀምሮ በሁለት ተቀናቃኝ ጄኔራሎች መካከል በሚካሄደው ጦርነት ውስጥ ባለችው ሱዳን 25 ሰዎች ሕይወታቸውን አጥተዋል ብሏል። በሟቾች ቁጥር እስከ 10ኛ ደረጃ በተሰጣቸው አገሮች በእስራኤልና ሶሪያ ያንዳንዳቸው 7 ሰዎች ሲሞቱባቸው ኢትዮጵያና ዩክሬን ያንዳንዳቸው 6 ሰዎች ተገድለውባቸዋል። በሶማሊያ 5 በማንያማር እና በዲሞክራቲክ ሪፐብሊክ ኮንጎ 4 ሰዎች መሞታቸውንም ዘገባው አመልክቷል። በሁሉም ግጭቶች አብዛኞቹ ሟቾች ከአገር ውስጥ የተቀጠሩ የረድኤት ሰራተኞች መሆናቸውንም ዘገባው ጠቅሷል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬን ወደ ሩሲያ ኩርስክ ክልል ዘልቃ በመግባት ለሁለት ሳምንታት በሚጠጋ ጊዜ ባካሄደችው ጥቃት ግቧን ያሳካች መሆኑን አስታወቁ። ተጨማሪ የሩሲያ ጥቃቶችና ወታደራዊ እንቅስቃሴዎችን ለመከላከል ነጻ የመከላከያ ቀጠና የፈጠረች መሆኑንም ዘለንስኪ ተናግረዋል። ኪቭ ወታደሮቿን የሩሲያን ድንበር ተሻግረው እንዲገቡ ያደረገችው እንደ አውሮፓ አቆጣጠር ነሐሴ 6 በሰነዘረችው ድንገተኛ ጥቃት ነው። ጥቃቱ ሞስኮ ወደፊት በማንኛውም የሰላም ድርድር ላይ ፍታዊ በሆነ መንገድ እንድትደራደር ጫና ለማድረግ ነው የታለመ ነው። የሰላም ድርድሩ ስለመደረጉ ግን እስካሁን የተገለጸ ነገር የለም። የዩክሬን ወታደሮች በመስራቅ ያገሪቱ አካባቢዎች በሚገኘው ግንባር የሩሲያን ጦር ለመቋቋም እየታገሉ ቢሆንም ከኩርስክ ክልል ባካሄደችው ጥቃት በመቶዎች የሚቆጠሩ የሩሲያ ወታደሮች መያዟን ግን ዩክሬን አስታውቃለች። በምስራቃዊ ዩክሬን በተለይም በዶኔትስክ ግዛት የሩሲያ ወታደሮች የፓክሮቭስክ ከተማን ለመያዝ በፍጥነት እየገሰገሱ ነው። ከወራት ሙከራ በኋላ አሁን ከከተማይቱ ደጃፍ 10 ኪሎ ሜትር ርቀቶች ላይ እንደሚገኙም ተነግሯል። የዩክሬን ባለስልጣን ነዋሪዎች በተለይም ልጆች ያሏቸው ቤተሰቦች ለደህንነታቸው ሲሉ በአስቸኳይ ፓክሮቭስክን በአቅራቢያው የሚገኙ ከተሞችን በመልቀቅ እንዲወጡ አሳስበዋል። ፓክሮቭስክ በዶኔትስክ ክልል ውስጥ የዩክሬን ቁልፍ የመከላከያ ምሽግና የሎጂስቲክ ማዕከል ናት። ይህንን ስፍራ መልቀቅ የዩክሬንን የመከላከል አቅም በእጅጉ እንደሚጎዳ ተመልክቷል። በመጨረሻም የብሪታንያ እስር ቤቶች በውከት ተሳታፊዎች ተጠለቅልቀዋል። ብሪታንያ በዚህ ወር በነበረው ከፍተኛ ሁከት በወንጀል ተጠርጥረው በፖሊስ የተያዙ በመቶዎች የሚቆጠሩ እስረኞች በቁጥጥር ስር ከዋሉ በኋላ ሌላ ማቆያ ስፍራ እስኪዘጋጅ ድረስ በተጨናነቁ ፖሊስ ጣቢያዎች እንደምታቆያቸው አስታወቀች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር መንግስት ዛሬ ሰኞ ባወጣው መግለጫ እስካሁን ከ1100 በላይ ሰዎች በቁጥጥር ስር መዋላቸውን አስታውቋል። በቅርቡ ስደተኞችና ሙስሊሞች ላይ ባነጣጠረው የዘረኝነት ጥቃት የተነሳውን ሁከት ተከትሎ የሚያዙ ሰዎች የእስር ቤቶች መጨናነቅ ቀውስ መፍጠራቸውን ተገልጿል። ባለፈው ወር ገና ስልጣን የተረከቡት ጠቅላይ ሚኒስትር ስታርመር የተጨናነቁ እስር ቤቶችን ከወዲሁ ከገጠማቸው ቀውስ ጋር አብረው መውረሳቸውን ከአስቸጋሪ አጣብቂኝ ውስጥ ከቷቸዋል። ብሪታንያ በምዕራብ አውሮፓ ከፍተኛ እስረኞች ቁጥር ያላት ሲሆን ይህም በከፍተኛ ሁኔታ እየጨመረ መጥቷል። በተለይ የኮቪድ ወረርሽኝ ከተከሰተ በኋላ የተፈጠረው የፍርድ ቤቶችና ችሎቶች መዘግየት አንዱ ምክንያት ሆኗል። ከባባድ ወንጀል ለፈጸሙት ፍርደኞች የሚሰጠው የረጃጅም ጊዜ ስራ ዘመን መብዛትም የስረኞች ቁጥር በከፍተኛ ሁኔታ እንዲጨምር አስተዋጽኦ አድርጓል። በብሪታንያ ከባድ ወንጀለኞች ቢያንስ 65 በመቶ የሚሆነውን የስር ጊዜያቸውን በወህኒ ቤት እንዲያሳልፉ ይጠበቃል። ይሁን እንጂ ባለፈው ወር ስታርመር ይፋ ባደረጉት እቅድ መሰረት አብዛኞቹ ስረኞች 40 ከመቶ የስር ጊዜያቸውን ካሳለፉ በኋላ ከስር ሊለቀቁ እንደሚችሉ ተነግሯል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 13 2016 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
በአጠቃላይ ቫይረስ ሲቀያየር ሙቴት ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይንም በተቃራኒው በጣም ገዳይ ሊሆን ይችላል ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ኮቪድም በተለያየ ነገርም ሲመረው ቫይረሱ በተከታታይ ይለወጣል።
በፍጥነት እየተዛመተ የሚገኘውና ለማቀፍ የጤና ስጋት የፈጠረው ኤምፖክስ ምንድነው በሚለው ዙሪያ ሙያዊ ትንታኔ የሚሰጡንን ዶክተር ነጋ አሊን ነው የሰማችሁት። በሁለተኛው አጋማሽ ተመልሰው ይመጣሉ። ከአቀናባሪ ኤልያስ አስማረ ጋር ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። የዌብና የማህበራዊ ገጾቻችን ፕሮዲውሰር አበባየው ገበያው አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስተዋወቅ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በሁለት ቡድኖች ተከፍሎ የተወዛገበ የሚገኘው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራር ውስጥ ላለፉት 7 ቀናት በመቀሌ የሰማዕታት ሐውልት አዳራሽ ሲካሄድ የቆየውን ጉባኤ ዛሬ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን እንዲሁም ከፓርቲው ምክትል ሊቀመንበርነት ማንሳቱን አስታውቋል። በጉባኤው ያልተሳተፉ ሌሎች አመራሮችንም ከፓርቲ አባልነት ማገዱን ጠቁሟል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሓት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩት አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤው ቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል አስታውቆ ነበር። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ህወሓትን ማዳን በሚል በጠራው ስብሰባ ትላንት እሁድ በመቀሌ ከተማ በማካሄድ ማምሻውን ባወጣው ባለ 10 ነጥቦች መግለጫ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸው የህወሓት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉ ጥሪ አቀርበዋል። የፓርቲውን አመራሮችና ህገወጥ ባሉት ጉባኤ ተደናግረው ተሳተፉ ያሏቸውን የህወሓት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። ሙልጌታ አጽባ ተጨማሪ ዘገባ አለው።
ከህዝባዊ ወያነ ሓርነት ትግራይ ህወሓት ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋራ በተያያዘ ለሁለት ተከፍለው እየተወዛገቡ ካሉት የፓርቲው አመራር ቡድኖች ውስጥ ካለፈው ሳምንት ማክሰኞ ጀምሮ በመቀለ የሰማዕታት ሐውልት አዳራሽ ሲያካሂድ የሰነበተው ጉባኤ ዛሬ ሰኞ ያጠናቀቀው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳ ከኃላፊነት ማንሳቱን አስታውቋል። አስታውቋል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን በድጋሚ የህወሓት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው መመረጣቸው ተመልክቷል። የጉባኤው ተሳታፊዎች ባወጡት ያቋም መግለጫ በዚህ ውይይት መሳተፍ ከሚገባቸው አባላት 83% የሚሆኑት ተገኝቷል ብለዋል። አቶ ጌታቸው ረዳ ጨምሮ በጉባኤው እንደማይሳተፉ ያስታወቁት የማዕከላዊ ኮሚቴ አባላትና የቁጥጥር ኮሚሽን አባላት ግን ከፓርቲው ታግደዋል ሲል ያቋም መግለጫው አመልክቷል።
የዚህ ቡድን ስርዓት አልባነት ወደ ተሟላ የገዢ መደብ ሰጪና ነሽነት ተሸጋግሯል። ስለዚህ አስተላለፉን ግልጽ አድርጓል። ይህ ቡድንና አጃቢዎቹ የቁጥጥር ኮሚሽን አባላት ራሳቸውን ከህወሓት ተናገለሉ። ከዛሬው ልጅ ጀምሮ እነዚህ ያበቃላቸው ሰዎች ከፓርቲያችን ጋር እንደማይቀጥሉ ወሰነናል።
በዚሁ አብይ ጉባኤ ለቀጣይ 2 ዓመታት የሚያገለግሉ 9 የፓርቲው ስራ አስፈጻሚ አባላትና አቶ ጌታቸው ረዳን ጨምሮ በጉባኤው ያልተሳተፉ አመራሮች ያላካተተ 45 የማዕከላዊ ኮሚቴ አባላትን ተመርጠዋል። ከተመረጡ የማዕከላዊ ኮሚቴ አባላት መካከል የቀድሞ የብሔራዊ መረጃና ደህንነት ዋና ዳይሬክተር አቶ ጌታቸው አሰፋ ይገኙበታል። የኢትዮጵያ ምርጫ ቦርድም አቶ ጌታቸው ረዳን ጨምሮ 16 የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት ደንብንና አሰራር የጣሰ ነው በሚል በተቃውሞ ያልተሳተፉበትን ይህንን ጉባኤ ህጋዊ ሂደቱን እንዳላሟላ በመግለጽ እውቅና እንደማይሰጠው አስታውቋል። በአንጻሩ ሌላውን የህወሓት አመራር ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የተጠራ ህወሓትን የማዳን የተባለ ስብሰባ ትናንት እሁድ በመቀለ ከተማ ተካሂዷል። ነሐሴ 12 ቀን 2016 ዓ.ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ላለፉት 7 ቀናት ጉባኤውን ካካሄደበት የሰማዕታት ሐውልት አዳራሽ 1 ኪሎ ሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ፣ ከዞንና ከወረዳዎች የተወከሉ የህወሓት አመራሮች ተሳትፈዋል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የሚሳተፉበት ውይይት ነው ብለዋል። ይህ ህጋዊ ባሉት ጉባኤ ተደናግረው የተሳተፉ የህወሓት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉም ጥሪ አቅርበዋል። የፓርቲውን አመራሮችና ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸውን የህወሓት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። አቶ ጌታቸው
መድረሃት ክርሊ ናዮም በስተወደል መንገድ የማዕከላዊ ኮሚቴ ሆን ነባራት
የማዕከላዊ ኮሚቴ አባላትን ነባር አመራሮችንና ካድሬዎችን ጨምረን ችግሮቻችንን የምናይባቸው በተደራጀ መልኩ የሚካሄዱ ቀጣይ መድረኮች ያስፈልጉናል። ይህ ብቻ ሳይሆን ቀጣይ አቅጣጫን የሚያሳይ መድረኮችንም በአጭር ጊዜ ውስጥ እናካሄዳለን። ከእንግዲህ አንድ ቡድን ብቻውን የሚያዘጋጀው ጉባኤ አይኖርም። ፓርቲያቸውን ፍለጋ ወደ ህገወጥ ጉባኤ የገቡ ጓዶቻችን ጭምር የሚመለሱበትን እድል በማመቻቸት በሀሳብ ላይ የተመሰረተ ጉባኤ ለማካሄድ የሚያስችለንን ዝግጅት ለማድረግ ያስፈልገናል።
የስብሰባው ተሳታፊዎች በውይይታቸው መጨረሻ ባወጡት ባለ10 ነጥቦች መግለጫ የተካሄደው ጉባኤ የፓርቲው ህገ ደንብ ያልተከተለና የኢትዮጵያ ብሔራዊ ምርጫ ቦርድም እንዳይካሄድ ያገደው ተቀባይነት የሌለው ጉባኤ ነው፣ ውሳኔውም ተቀባይነት የለውም ሲሉ በመግለጫቸው ተቃውመዋል።
ምንዋሕ ስልጣንን ዝተወሰኑ ውልቀ ሰባት
ለተወሰኑ ሰዎች የቡድን ጥቅም ተብሎ ፓርቲን በማዳን ስም የተጠራው ፓርቲን የሚያፈርስ ጉባኤ ስለሆነ ህገወጥና ቅቡልነት የሌለው ነው። በዚህ ጉባኤ የሚተላለፍ ማንኛውም ውሳኔ ተቀባይነት የለውም። ይህ ቡድን የሚያደርገው እንቅስቃሴ ህዝባችንን ወደ ከፋ አደጋ የሚወስድ በመሆኑ ህዝባችንና አባሎቻችንን ሊቃወሙት ይገባል። ከዚህም አልፎ ለሚፈጠር ማንኛውም አሉታዊ ውጤት ተጠያቂው ይሄው ቡድን ይሆናል።
በነ አቶ ጌታቸው ረዳ የሚመራ ቡድን ትላንት ስብሰባውን ያደረገው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን ባካሄደው የምርጫ ቦርድ እውቅና ያልሰጠው ጠቅላላ ጉባኤ ከትላንት በስቲያ ቅዳሜ ባወጣው መግለጫ በ13ኛው የፓርቲው ጠቅላላ ጉባኤ ላይ የተመረጡ የማዕከላዊ ኮሚቴ አባላት የስራ ዘመናቸው መጠናቀቁን ጠቅሶ ከእነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን ካስታወቀ በኋላ ነው። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ በ628 ሚሊዮን ዶላር የነፋስ ኃይል ለማመንጨት ባለፈው ሳምንት ቅዳሜ ከመንግስት ጋር ስምምነት ተፈራርሟል። አሚያ ፓወር በሶማሊያ ክልል በአይሻ አንድ የነፋስ ኃይል ማመንጫ ጣቢያ 300 ሜጋዋት ኃይል በማልማት ለ25 ዓመታት ለመንግስት እንደሚያቀርብ በስምምነቱ ወቅት ተገልጿል። የግል ባለሀብቶች በኃይል ልማት ዘርፍ እንዲሰማሩ ከ6 ዓመት በፊት የመንግስትና የግል አጋርነት አዋጅ ጸድቆ ስራ ላይ መዋሉንና ይህም ኩባንያ በአዋጁ መሰረት ወደ ስራ መግባቱን የመንግስት የስራ ኃላፊዎች ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ ሶማሊያ ክልል በአይሻ ወረዳ ውስጥ በ628 ሚሊዮን ዶላር 300 ሜጋዋት የነፋስ ኃይል ለማመንጨት ከትላንት በስቲያ ቅዳሜ ነሐሴ 11 ቀን 2016 ዓ.ም ምረት ከኢፌድሪ የገንዘብ ሚኒስቴር ጋራ ስምምነት ተፈራርመዋል። ከገንዘብ ሚኒስትሩ አህመድ ሺዴ ጋራ የኃይል ማመንጫ ፕሮጀክት ትግበራ ስምምነቱን የፈረሙት የአሚያ ፓወር ሊቀመንበር ሚስተር ሁሴን አልነዋይስ ናቸው። ስምምነቱ የተፈረመው ቀደም ሲል የግል ባለሀብቶች በኤሌክትሪክ ኃይል ልማት እንዲሳተፉ በሚፈቅደው አዋጅ መሰረት እንደሆነም የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊ የሆኑት አቶ አበበ ገብረህይወት ለአሜሪካ ድምጽ ተናግረዋል።
ከ2018 ጀምሮ በመጣው ፍሬምወርክ መሰረት የመንግስትና የግል አጋርነት አዋጅ ወጡ። ፕራይቬት ሴክተሮች ወይም የግል ባለሀብቶችም እዚህ ላይ እንዲገቡ በማድረግ ስራውን ይሰራሉ። ከመንግስት የሚጠበቀው ነገር የኃይል ግዢ ስምምነት መፈረምና ዋስትና መስጠት። ኃይሉን ያመነጫሉ፣ በመንግስት ነው ይገዛል። መንግስት የሚገዛበት ታሪፍን ተደራድረን የተስማማንበትና እዚህ ላይ የደረስን መሆኑ ያሳያል። ለ25 ዓመት የሚቆይ ፕሮጀክት ነው። ፕሮጀክት ዊንድ ተርባይኖቹን ገንብቶ ለመጨረሱ ወደ 628 ሚሊዮን ዶላር የአሜሪካን ዶላር የሚወስድ ነው።
ቀድሞ በኢትዮጵያ የኤሌክትሪክ ኃይልን የሚያመነጨው መንግስት ብቻ እንደነበር አቶ አበበ ጠቅሰው፣ በዚህ አዋጅ ግን የግል ባለሀብቶችም በዘርፉ እንዲሰማሩና ከነፋስ ከፀሐይና ከእንፋሎት ኃይል እያመነጩ ለመንግስት እንዲያቀርቡ መፈቀዱን ገልጿል። መንግስት ደግሞ የግል ባለሀብቶቹ ያመነጩትን ኃይል በግዢ የመረከብ ኃላፊነትን ይወስዳል፣ ትርፋቸውንም በውጭ ምንዛሪ ቀይረው ከሀገር እንዲያስወጡ ዋስትና ይሰጣል ብለዋል። በመሆኑም የኤምሬቱ አሚያ ፓወር ያመነጨውን የኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ ኃይል ለመረከብ ተስማምቷል። አሚያ ፓወር የሚገነባውንና አይሻ አንድ ተብሎ የተሰየመውን የንፋስ ኃይል ማመንጫ ጣቢያ ለ25 ዓመታት እንደሚያስተዳድረውም በኢትዮጵያ ኤሌክትሪክ ኃይል የመንግስትና የግል አጋርነት ፕሮጀክቶች ዲሬክተር አቶ ተስፋዬ ጥላዬ ለአሜሪካ ድምጽ ገልጸዋል።
ፕራይቬት ዴቨሎፐሩ ያለው ኃላፊነት ግንባታውን በራሱ ፋይናንስ ይገነባና ከዛ በኋላ ለ25 ዓመት በሚቆይ የኦፕሬሽን ፔሪየድ ውስጥ ሎካሊ እዚህ ቢሮ ከፍቶ ሙሉ ለሙሉ ለ25 ዓመት ፕሮጀክቱን የሚያስተዳድረው ኩባንያ ሲሆን፣ ስለዚህ ዋነኛው ጥቅሙ የፕራይቬት ፋይናንስን ከማምጣት በተጨማሪ ብዙ ጊዜ ከግንባታ በኋላ የሚገጥሙንን ኦፕሬሽን ላይ የሚገጥሙንን ችግሮች ሙሉ ለሙሉ ወደ ፕራይቬት ሴክተሩ እናስተላልፋለን።
ከስምምነቱ ላይ ለመድረስ የአራት ዓመታት ድርድር መደረጉን ያወሱት አቶ ተስፋዬ በእነዚህ ዓመታት የፕሮጀክቱ የጥናት ሥራዎችም መጠናቀቃቸውን ገልጸዋል። አሁንም በመንግሥትና በግል አጋርነት ማዕቀፉ መሠረት ወደ ሥራ የሚገቡ በርካታ የኃይል ማመንጫ ፕሮጀክቶች መኖራቸውንም ጠቁመዋል። የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊው አቶ አበበ ገብረ ሕይወት የግል ባለሀብቶች በኃይል ልማት ዘርፉ እንዲሰማሩ መፈቀዱ ልዩ ልዩ ጥቅሞችን ያስገኛል ይላሉ።
ይሄ ተመራጭ የሚያደርግበት ዋና ምክንያት አንደኛ የግል ሴክተሮችን እንዲጠናከሩ ያደርጋል። ሁለተኛ መንግስት ሁሉም ስራ ላይ መንግስት ብቻ ቅድሚያ ውስጥ የሚሰራበት ማዕቀፍ እየቀነሰ መሄድ አለበት። ያ ሲደረግ ካፒታል በጀትም እየቀነሰ እንዲሄድ የሚያስችል ነው የሚሆነው። አሁን በዚህ ጊዜ ከኢኮኖሚ ሪፎርም ጋር በመምጣቱ የኃይል ግዢ ስምምነትን ተፈራርመን ወደ ስራ የምንገባበት ሁኔታ መፈጠሩ አንደኛ የስራ እድል መፍጠሩ ትልቅ ነገር ነው የሚሆነው። ከኢንቨስትመንት አንጻር መንግስት ለስራው ቤት 628 ሚሊዮን ዶላር አቬል ማድረግ አለበት። ያን ለማድረግ ትንሽ አስቸጋሪ ይሆናል ማለት ነው፣ አሁን ካለንበት የብዙ የኢኮኖሚ ዲማንዶች አንጻር። ስለዚህ ይህንን ነው ሴኩር የሚያደርግልን።
ባለፈው ሳምንት ቀዳሜ በተፈረመው የ25 ዓመታት ስምምነት መሰረት አሚያ ፓወር የኃይል ማመንጫ ጣቢያ ግንባታውን በሁለት ዓመት ተኩል ጊዜ ውስጥ ያጠናቅቃል ያሉት አቶ አበበ በፊትም በአዋጁ መሰረት ከፀሐይና ከእንፋሎት የኤሌክትሪክ ኃይልን ለማመንጨት ፈቃድ ወስደው እንቅስቃሴ የጀመሩ የግል ባለ ሀብቶች መኖራቸውን ገልጸዋል። የአይሻ አንድ የኃይል ማመንጫ ፕሮጀክት ሲጠናቀቅ በኢትዮጵያ ከአራት ሚሊዮን በላይ የሚሆኑ ቤተሰቦችን የኃይል ተጠቃሚ እንደሚያደርግም በስምምነቱ ወቅት ተጠቅሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከሀገር ውስጥ ዘገባ ወጣ እንበልና ዛሬ የተጀመረውን የዲሞክራቲክ ፓርቲ ጉባኤ እንመለከታለን። ዛሬ ምሽት በሚጀመረው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ለመገኘት ከየክፍለ ግዛቱ የተውጣጡ የፓርቲው ተወካዮች በቺካጎ ከተማ ተገኝተዋል። ለአራት ቀናት የሚቆየው ብሔራዊ ጉባኤ የፓርቲው ፕሬዝዳንታዊ እጩ ካማላ ሃሪስና እጩ ምክትል ፕሬዝዳንት ቲም ዋልስ፣ የቀድሞ ፕሬዝዳንቶች ባራክ ኦባማና ቢል ክሊንተን እንዲሁም ታዋቂው የፓርቲው አባላት የሚያደርጉት ንግግር ይደመጣል። ጉባኤው በዛሬ መጀመሪያ ቀን ውሎም የፕሬዝዳንት ጆ ባይደንን ንግግር ያዳምጣል። የአሜሪካ ድምጽ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕሮሲቲ እንዲሁም ሌሎች የአሜሪካ ድምጽ ባልደረቦች በዚህ ዙሪያ ያጠናቀኑት ዘገባ ጨምቆ እንግዱ ወልዴ ተከታዩን አሰናድቷል።
ዛሬ ማምሻውን የሚከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ለአራት ቀናት በተከታታይ የሚደረግ ሲሆን ፓርቲውን በመወከል ለፕሬዝዳንትነት ለሚወዳደሩት ካማላ ሃሪስ እና ለምክትል ፕሬዝዳንትነት ለሚወዳደሩት ቲም ዋልዝ ያለውን ድጋፍ ይገልጻል። የሪፐብሊካን ፓርቲውን በመወከል ለፕሬዝዳንትነት በሚወዳደሩት ዶናልድ ትራምፕ ላይ ያለውን ትችትም ያሰማል። ከሁለቱ እጩዎች በተጨማሪ የወቅቱ ፕሬዝዳንት ጆ ባይደን፣ የቀድሞ ፕሬዝዳንቶች ባራክ ኦባማ እና ቢል ክሊንተን፣ የቀድሞው የውጭ ጉዳይ ሚኒስትር ሂለሪ ክሊንተን እንዲሁም ሌሎች ታዋቂ የፓርቲው አባላት ንግግር እንደሚያደርጉ ፕሮግራም ተይዟል። ካማላ ሃሪስ በይፋ ፕሬዝዳንታዊ እጩ መሆናቸው ከታወቀ ገና አንድ ወር አልሞላውም። በመጀመሪያ በተደረገው የፕሬዝዳንታዊ ክርክር ላይ ደካማ አፈጻጸም ያሳዩት ባይደን በፓርቲው ከፍተኛ ሰዎች በተደረገ ጫና አራሳቸውን ከምርጫ ማግለላቸውን ተከትሎ ነበር ምክትል ፕሬዝዳንት ካማላ ሃሪስ እርሳቸውን ተክተው በፕሬዝዳንትነት እንደሚወዳደሩ ይፋ ሆነው። ባይደንም ለሃሪስ ያላቸውን ድጋፍ ከምርጫው እንደወጡ ካስታወቁበት ቀን ጀምሮ ሲያሳውቁ ቆይተዋል። ዛሬ ምሽት 4000 ለሚሆኑ የፓርቲ ወኪሎችና በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካማላ ሃሪስ እርሳቸውን ለምን መተካት እንዳለባቸውና ለምን 47ኛው የአሜሪካ ፕሬዝዳንት መሆን እንዳለባቸው ያስረዳሉ ተብሏል። የቀድሞው ፕሬዝዳንት ባራክ ኦባማ ነገ ማክሰኞ ንግግር እንደሚያደርጉ ሲጠበቅ፣ የቀድሞው ፕሬዝዳንት ቢል ክሊንተን ደግሞ ረቡዕ ንግግር እንደሚያደርጉ ፕሮግራም ተይዟል። ፓርቲውን ወክለው ለፕሬዝዳንትነት የሚወዳደሩት ካማላ ሃሪስ በጉባኤው መዝጊያ ሐሙስ ንግግር ያደርጋሉ። በአሁኑ ወቅት የሚታዩት የሕዝብ መለኪያ አስተያየቶች ከፍተኛ ፉክክር እንደሚደረጉባቸው በሚጠበቁ ግዛቶች ጭምር ካማላ ሃሪስ ከዶናልድ ትራምፕ የተሻለ ውጤት እያሳዩ መሆናቸው ተዘግቧል። በምክትል ፕሬዝዳንትነት ፓርቲውን ወክለው የሚወዳደሩት የ60 ዓመቱ ቲም ዋልዝ ጡረታ የወጡ የሁለተኛ ደረጃ ትምህርት ቤት የማኅበረሰብ ጥናት አስተማሪ የነበሩ ሲሆን በኋላም በአሜሪካ የተወካዮች ምክር ቤት ለ12 ዓመታት አገልግለዋል። ለሚኒሶታ ግዛትም ሁለት ጊዜ በአገረ ገዥነት ተመርጠዋል። ካማላ ሃሪስ ደግሞ በሀገሪቱ ከፍተኛ የሕዝብ ቁጥር ያላት የካሊፎርኒያ ግዛትን በመወከል የሕዝብ እንደራሴ የነበሩ ሲሆን ላለፉት ሦስት ዓመታት ተኩል ደግሞ በምክትል ፕሬዝዳንትነት አገልግለዋል። ካማላ ሃሪስም ሆኑ ቲም ዋልዝ በአሜሪካውያን ዘንድ ከፍተኛ በሚባል ደረጃ የሚታወቁ አይደሉም። ከዚህ በፊት በተካሄዱ ጉባኤዎች ላይ እንደነበረው ሁሉ በዚህኛውም ጉባኤ የተቃውሞ ሰልፎች እንደሚኖሩ ተነግሯል። ሰልፈኞቹ የተለያዩ አጀንዳዎች ቢኖራቸውም በአብዛኛው ግን እስራኤል በሐማስ ላይ ለምታደርገው ጦርነት አሜሪካ ድጋፍ መስጠቷን የሚቃወሙ ሰልፈኞች እንደሚኖሩ ይጠበቃል። አንዲ ጣየር በቺካጎ የመብት አቀንቃኝ ነው። ማንኛውም የመብት አቀንቃኝ በየትኛውም መስክ የተሰማራ ይሁን የዘር ማጥፋት እየተካሄደባቸው ካሉት የጋዛ ፍልስጤማውያን ጎን የማይቆም ከሆነ እንደ መብት አቀንቃኝ የከሰረ ነው። የራስህን ነጻነት ደግፈ ለሌሎች ነጻነት አለመቆም አትችልም። በአሜሪካ የሁለቱ ፓርቲዎች ብሔራዊ ጉባኤዎች በሚደረጉበት ወቅት ሁሉም የተቃውሞ ሰልፎች ይኖራሉ። ባለፈው ሐምሌ ዊስኮንሲን ላይ በተደረገው የሪፐብሊካን ፓርቲ ጉባኤ ላይ የተቃውሞ ሰልፎች ነበሩ። በታሪክ ከተደረጉት ተቃውሞዎች መካከል በ1968 በቺካጎ በተደረገው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ወቅት የተደረገው ተጠቃሽ ነው። በቪየትናም ይደረግ የነበረውን ጦርነት በመቃወም የተደረገ ነበር። ከካሮሊን ፕርስቲ እና ከሌሎችም የቪኦኤ ባልደረቦች ለተገኘው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
አድማጮችና ተመልካቾቻችን ይህንን የዲሞክራቲክ ፓርቲ ብሔራዊ ጉባኤን በተመለከተ የጉባኤው የመጀመሪያ ቀን ክንውኖችና ተያዥ ጉዳዮች ምን ይመስላሉ የሚለውን እንዲያካፍለን በቺካጎ ሆኖ ጉባኤውን እየተከታተለ የሚገኘው ባልደረባችን ሀብታሙ ስዩም በቀጥታ መስመር ላይ ይገኛል። ሀብታሙ እንደምን አመሸ?
እንደምን አመሸታችሁ ስመኝሽ?
በቅድሚያ አመሰግናለሁ ሀብታሙ። እስቲ የዲሞክራቲክ ፓርቲ ጉባኤው የመጀመሪያ ቀን ድባብ ምን ይመስላል የሚለውን አስቀድመህ እስቲ ያካፍለን።
ስመኝሽ፣ ይህ የዲሞክራቲክ ፓርቲው ብሔራዊ ጉባኤ ከ50,000 በላይ ጎብኚዎች የሚሳተፉበት እንዲሁም ደግሞ ከመላ አሜሪካ የተውጣጡ ከ4,000 በላይ የፓርቲው አባላትም የሚሳተፉበት ትልቅ መድረክ እንደመሆኑ መጠን ቺካጎ በዚህ ጉባኤ ድባብ ውስጥ እጅግ ደምቃለች ማለት ይቻላል። ከዚያ ጎን ለጎን ግን ከዚህ ጉባኤ ጋር በተያያዘ ከፍተኛ የሆነ የተቃውሞ እንቅስቃሴ ስላለ ከተቃውሞ እንቅስቃሴ ተሳታፊዎች ጋር ሁለት አይነት ስሜቶች እየተራመዱ ነው ወይንም እየታዩ ነው ማለት ይቻላል። ስለዚህ በአጠቃላይ በአንድ በኩል አዳዲስ ጎብኚዎችና አዳዲሶቹ እንግዳዎች ያመጡት ድምቀት አለ፣ በሌላ በኩል ደግሞ ከፓርቲው አቋም ጋር በተያያዘ የሚጠበቅ ተቃውሞ ስላለ ሁለቱን አይነት አቋሞች ከተማዋ እያስተናገደች ትገኛለች።
ሀብታሙ፣ እስኪ ትንሽ ወደ ኋላ መለስ ስላድርግህና ስለዚህ ጉባኤ ታሪካዊ ዳራ ወይም ደግሞ ጉባኤው የሚካሄድበት ፋይዳ ምንድን ነው የሚለውን እስኪ ትንሽ መረጃዎች አጋራል።
የዲሞክራቲክ ብሔራዊ ጉባኤ 176 ዓመቱን ያስቆጠረ የፖለቲካ መድረክ ነው። በዚህ መድረክ ላይ ይህ ፓርቲ በቀጣይ የአሜሪካ ምርጫ ላይ የሚያሳትፋቸውን እጩዎች ይፋ የሚያደርግበት፣ በምርጫው ውድድር ደግሞ አሸናፊ ያደርጉኛል ብሎ የሚያስባቸውን የፖሊሲዎች የሚያስተዋውቅበት፣ ስልቶችን ደግሞ ለሕዝብ ይፋ የሚያደርግበት ነው። በዚህ ምክንያት ከፍተኛና ቁልፍ የሆነ ሚና ያለው መድረክ ነው ማለት ይቻላል። ዘንድሮም ላይ እንግዲህ ይህንን ባህሉን ይህንን ታሪኩን ለመድገም በርካታ ተወካዮቹ ከ50ዎቹ የአሜሪካ ግዛቶች መጥተዋል። ወደ 4000 የሚቆጠሩ ናቸው። ከዚያ ጎን ለጎን ፓርቲውን የሚደግፉና ፓርቲውን የሚወክሉ ፖለቲከኞች፣ ታዋቂ ሰዎች እንዲሁም ደግሞ በየድርሻው ለቀጣይ ድል ያበቃሉ ተብሎ የሚታሰቡ ሰዎች በዚህ መድረክ ላይ በመውጣት ራሳቸውን ፓርቲያቸውን ያስተዋውቃሉ፣ የህዝብ ድጋፍም ያሰባስቡበታል። ስለዚህ የፓርቲውን የህዝብ ድጋፍ ከፍ ለማድረግ እንዲሁም የፓርቲውን መጻኢ ጉዞ ለማስተዋወቅ ትልቅ ሚና ያለው ጉባኤ ነው ማለት ይቻላል።
ቀደም ሲል እንዳልነው የዛሬ የመጀመሪያው ቀን ነው የጉባኤውና በመክፈቻው ላይ የሚጠበቁ ስነ ስርዓቶች የተለዩ ዝግጅቶች አሉ።
አዋል እንግዲህ ዛሬ የመክፈቻ ዝግጅቱ ላይ የሀገሪቱ ፕሬዚደንት ጆ ባይደን ይገኛሉ ተብሎ ይጠበቃል። ጆ ባይደን እንግዲህ የዲሞክራቲክ ፓርቲው እጩ ሆነው እስከ ጥቂት ወራት ድረስ በቀጣዩ ምርጫም እንደሚወዳደሩ ይፋ ተደርጎ ነበረ። ከጥቂት ሳምንታት በፊት ግን ምክትላቸው ሆነው ሲያገለግሉት የነበሩት ካማላ ሃሪስ ጆ ባይደንን ወክለው ይህንን ፓርቲ ለድል ለማብቃት ጥረት ያደርጋሉ። እሳቸው ዛሬ ንግግር ያደርጋሉ ተብሎ ይጠበቃል። ከእሳቸው ጋር ደግሞ አብረው የአሜሪካ የቀድሞው የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት ሂላሪ ክሊንተን እንዲሁም ደግሞ የጆ ባይደን ባለቤት የሆኑት ቀዳማዊት እመቤት ጂል ባይደንም ይገኛሉ ተብሎ ይጠበቃል። ባይደን በዛሬው ቆይታቸው ወይም ዛሬ ያሰሙታል በሚባለው ንግግራቸው የፓርቲያቸውን ወክለው እንግዲህ አስተዳደሩን ከተረከቡ በኋላ የተመዘገቡ ስኬቶችን ይፋ ያደርጋሉ ተብሎ ይጠበቃል። ጎን ለጎን ደግሞ በአሁኑ ጊዜ እጅግ አነጋጋሪ የነበሩና የፓርቲው ጠንካራ ጎኖች ናቸው ተብሎ የሚታሰቡ የስነ ተዋልዶ ጤና መብቶችን እንዲሁም ማህበራዊ ጉዳዮችን ማነሳሰው ፓርቲው መደገፍና በቀጣዩ ምርጫ ማሸነፍ ያለበትን ምክንያት ያስረዳሉ ተብሎ ይጠበቃል። ከዚያ ጎን ለጎን ደግሞ አጠቃላይ ሀገራዊ አንድነትን የሚያመጡ መልእክቶችን ያስተላልፉ ያለው ለፓርቲያቸው የሚገባውን ድጋፍም ለሚገባው ድጋፍም ጥሪ ያደርጋሉ ተብሎ ይጠበቃል።
ምናልባት ሀብታሙ ከዚህ ጋር አያይዘ ቀደም ብለው በነበረው ዘገባችን ላይ የተቃውሞ ትዕይንቶች እንደሚኖሩም ሰምተናልና እንደዚህ አይነት ነገሮች እስካሁን አሉ? ምን የሰማኸው ነገር አለ?
የተቃውሞ እንቅስቃሴው ትናንት ጀምሮ የጀመረ ነው። ዛሬ ግን በከፍተኛ ሁኔታ ይቀጥላል ተብሎ ይጠበቃል። እንግዲህ የዲሞክራቲክ ፓርቲውን ወክለው ስልጣን ላይ የሚገኙት ጆ ባይደን እና አስተዳደራቸው በተለይ እስራኤል በጋዛ ያደረገችው ካለው ጦርነት ጋር በተያያዘ ያላቸውን አቋም የሚቃወም ተቃውሞ ሰልፍ ይኖራል ተብሎ ይጠበቃል። አመሻሹ ላይ በሺዎች የሚቆጠሩ ሰዎች ሰልፉን በይፋ ያስጀምራሉ ተብሎ ይጠበቃል። ነገር ግን ትናንትም ዛሬም ደግሞ ከጥቂት ሰዓታት በፊት ይህ እንቅስቃሴ አለ። ቺካጎ ከሰላማዊ ሰልፍ ጋር በተገናኘ በእጅጉ የሚታወቅ ታሪክ አላት። 1968 ዓ.ም ተመረጠ። እንዲሁ የዲሞክራቲክ ፓርቲው ጠቅላላ ጉባኤ በሚደረግበት ጊዜም ተቃውሞ ነበረ። የተቃውሞ ምንጩ በወቅቱ አሜሪካ በቬትናም ከመታደርገው ጦርነት ጋር የተገናኘ ነው። እንግዲህ ከ56 ዓመታት በኋላ ደግሞ በዛሬው ቀንና በጉባኤው በሚደረግባቸው ሌሎች ቀናትም የፓርቲውን አቋምና አስተዳደሩ ያዘውን የውጭ ጉዳይ ፖሊሲ የሚመለከቱ እንዲሁም ሌሎች ጉዳዮችን ያነሳሱ የተቃውሞ እንቅስቃሴዎችና ሰልፎች ይደረጋሉ ተብሎ ይጠበቃል። እኛም ከስር ከስሩ መረጃውን ማዳረሳችን እንቀጥላለን።
በጣም ምናልባት ከማጠቃለላችን በፊት ጉባኤው በቀጣዩ ቀናቶችም የሚቀጥል ነውና ምን እንጠብቅ የሚለውን አጋራን በሱ እናጠናቀቃለን።
እንግዲህ ጉባኤው እስከ አርብ ድረስ ይቀጥላል። በእነዚህ ቀናት ውስጥ ፓርቲው በተለያዩ ጉዳዮች ላይ ያዛቸውን ፖሊሲዎችና ስትራቴጂዎች ያስተዋውቃል። ከዚያ ጎን ለጎን ደግሞ ፓርቲውን በመደገፍ የፓርቲውን ለድል ለማብቃት የሚያስቡ የቀድሞ ፖለቲከኞች የቀድሞ ፕሬዚደንት ባራክ ኦባማን የመሰሉ ሰዎች፣ ቢል ክሊንተንን የመሰሉ ሰዎች፣ እንዲሁም ደግሞ የቀድሞ ፕሬዚደንት ጂሚ ካርተርን የልጅ ልጅ የመሰሉ ሰዎች ንግግር ያደርጋሉ ተብሎ ይጠበቃል። ታዋቂ ሰዎች፣ የንግድ ሰዎች፣ እንዲሁም ደግሞ ከወጣቶቹ በኩል ደግሞ ፓርቲውን መደገፍ ያለውን ጠቀሜታ ያሳውቃል የሚባሉ እንግዶችም በዚህ መድረክ ላይ ቀርበው ንግግር ያሰማሉ፣ ቅስቀሳ ያደርጋሉ ተብሎ ይጠበቃል። ከዛ ውጪ እጅግ ቁልፉ ነገር ደግሞ ሐሙስ ቀን ዲሞክራቲክ ፓርቲው ለፕሬዝዳንትነት ያጫቸው የአሁኗ ምክትል ፕሬዝዳንት ካማላ ሃሪስ ይፋዊ ንግግር ያደርጋሉ። አብሯቸው የሚወዳደሩትን ቲም ዋርዝም ያስተዋውቃሉ ተብሎ ይጠበቃል።
በጣም እናመሰግናለን ሀብታሙ። የዲሞክራቲክ ፓርቲ የመክፈቻ የአጠቃላይ ጉባኤውን በተመለከተ ካለህበት ከቺካጎ በቀጥታ መስመር ተገኝተ መረጃዎችን ስላጋራን እናመሰግናለን። በቀጣዩ ቀናትም እንዲሁ በተመሳሳይ የተለያዩ መረጃዎችን እንደምታደርሰን እርግጠኛ ነኝ።
አሁን አደርሳለሁ፣ እንግዲህ ቃል ገባለሁ ለማድረስ። በጣም አመሰግናለሁ ስንደኝሽ። ላንቺም መልካም ቀን ይሁንልሽ። ለአድማጮች መልካም ምሽት ይሁንላችሁ።
መልካም ቀን። ባልደረባዬን ሀብታሙ ስዩምን አመሰግናለሁ። በቀጣይ ደግሞ የኤምፖክስ የተሰኘውን በቀድሞ አጠራሩ የዝንጀሮ ፈንጣጣ በሽታን የሚመለከት ዘገባ ይኖረናል። ዓለም አቀፍ የጤና ድርጅት በቀድሞ አጠራሩ የዝንጀሮ ፈንጣጣ ወይም ኤምፖክስ ተላላፊ በሽታ ዓለም አቀፍ የማህበረሰብ ጤና ስጋት መሆኑን ካወጀ ከ48 ሰዓታት በኋላ በናይጄሪያ ከፍተኛ ጥንቃቄ እንዲደረግ የሚገልጽ ማስጠንቀቂያ ይፋ ሆኗል። የጤና ባለስልጣናት አዲስ የኤምፖክስ በሽታ ማግኘታቸውን ተከትሎ ናይጄሪያ ከጤና ስርዓቷ መዳከም ጋር ተያይዞ ወረርሽኙን ለመቆጣጠር ባላት አቅም ዙሪያ ስጋት እየጨመረ ሄዷል። ጊብሰን ኤሚካ የጤና ባለሙያዎችን አነጋግሮ ቫይረሱ ስለደቀነው አደጋ፣ የበሽታው ምልክቶችና የመከላከያ እርምጃዎች ዘገባ አድርሶናል። ቀጥሎ ይቀርባል። ቀድሞ የዝንጀሮ ፈንጣጣ ይባል የነበረው ኤምፖክስ በመላው አፍሪካ በተስፋፋበት ወቅት የናይጄሪያ የበሽታዎች መቆጣጠሪያ ማዕከል በዚህ ዓመት 39 የኤምፖክስ በሽታዎችን መመዝገቡን አስታውቋል። እስካሁን በናይጄሪያ በበሽታው የሞተ ሰው ባይኖርም የኤምፖክስ አደገኛ የተባለው ዝርያ መከሰቱ ግን አሳሳቢ ሆኗል። እስካሁን ባይልሳ፣ ክሮስ ሪቨር፣ ኦጉንና ሌጎስ ከተሞች በወረርሽኙ መጠቃታቸው ተገልጿል። ጉዳዩን አስመልክቶ የበሽታ መቆጣጠሪያ ማዕከሉ መሪ ዶክተር ኦላጂዴ ኢድሪስ በሰጡት ጋዜጣዊ መግለጫ ናይጄሪያ ለበሽታው እየሰጠች ያለችውን ምላሽ እያጠናከረች መሆኑን ተናግረዋል።
Noting the significant concern of the ease of cross
በሽታው በቀላሉ ድንበር የሚሻገር በመሆኑ የበለጠ አሳሳቢ እንደሆነ ከግምት ውስጥ እናስገባለን። ይሄ ጋዜጣዊ መግለጫም የቫይረሱን ስርጭት ለመቆጣጠርና በሽታው ወደ ሀገር ውስጥ እንዳይገባ ለመከላከል
ከባለድርሻ አካላት ጋር ያለንን ቅንጅታዊ አሰራር ለማጠናከር የምናደርገው ጥረት አንዱ አካል ነው።
ኤምፖክስ ባልተለመደ ሁኔታ በእንስሳትና በሰዎች መካከል ከሚተላለፉ ጥቂት በሽታዎች መካከል አንዱ ነው። በሽታው በበርካታ የአፍሪካ ሀገራት ውስጥ የተሰራጨ ሲሆን በዚህ አመት ብቻ በ13 ሀገራት ውስጥ 2800 ሰዎች በበሽታው መያዛቸውና ከ500 በላይ ህይወታቸው ማለፉ ተገልጿል። ይበልጥ ገዳይ የሆነው የቫይረሱ ዝርያ መታየት መጀመሩን ተከትሎ ኢድሪስ በከፍተኛ ሁኔታ ተጋላጭ ለሆኑ የህብረተሰብ ክፍሎች ክትባት ሊሰጥ የሚችሉባቸው መንገዶች እየታሰቡ መሆኑን ገልጸዋል።
The Nigerian government is making efforts to make vaccines available.
የናይጄሪያ መንግስት ክትባቱ ለህብረተሰቡ በተለይ ደግሞ ተጋላጭነታቸው ከፍ ባሉ አካባቢዎች ለማድረስ ጥረት እያደረገ ነው። እነዚህ ክትባቶች ደህንነትን በመጠበቅ አንጻር ተስማሚ መሆናቸው ታይቷል። ክትባቶቹ እስካሁን ሀገር ውስጥ ባይገኙም መንገድ ላይ ናቸው።
የጤና ማዕከሉ ይህን ይበል እንጂ አብዛኛው የናይጄሪያ ህዝብ በብዙ ችግሮች በተወጠረው የናይጄሪያ የጤና ስርዓት ዙሪያ ያለው ስጋት ከፍተኛ ነው። ብሬክስሩ አክሽን ናይጄሪያ በተሰኘው ተቋም ያለም አቀፍ የጤና ደህንነት ምክትል ዳይሬክተር የሆኑት ኦላይን ካባድሙስ ስለ አዲሱ ዝርያና ስለ ደቀነው ስጋት ያብራራሉ።
This particular strain is new.
ይህ የቫይረሱ ዝርያ አዲስና እንደገና ስለበሽታው መመራመርን የሚጠይቅ ነው። ስለዚህ ዝርያ እስካሁን ያወቅነው ነገር በፍጥነት እየተሰራጨ መሆኑን ነው። ሌላው ነገር በሰውነት ላይ የሚታየው ሽፍታ የተሰራጨና በመላው ሰውነት ላይ የሚታይ ነው። ከሌሎች ዝርያዎች ጋር ሲነጻጸርም ህፃናትን የበለጠ ያጠቃል። በተጨማሪም ከሌላው ዝርያ በተለየ አዲሱ ዝርያ በፍጥነት ከሰው ወደ ሰው የሚተላለፍ ነው።
የኢምፖክስ በሽታ ምልክቶች ትኩሳት፣ የሰውነት ህመም፣ ድካም፣ ራስ ምታትና የቆዳ ሽፍታን ያካትታሉ። ኢድሪስ ርጭቱን ለመቆጣጠር ህብረተሰቡ ስለ በሽታ ያለው ግንዛቤ ሊያድግ እንደሚገባ ያሳስባሉ።
ትኩሳት፣ የጡንቻ ህመም፣ የጉሮሮ መቁሰል የሚሰማው ማንኛውም ሰው በአቅራቢያው ወደሚገኝ የጤና ተቋም እንዲሄድ እናበረታታለን።
ናይጄሪያ ክትባቱን ለማግኘትና ህብረተሰቡን ስለ በሽታው ለማስተማር ጥረት እያደረገች ባለችበት ወቅት እንደ ኢድሪስ ያሉ የጤና ባለሙያዎችና የበሽታ መቆጣጠር ማከል ዜጎች በበሽታው ሊያዙ ከሚችሉ እንስሳት ጋር ንክኪ እንዳይኖራቸው በማድረግና ንጽህናቸውን በመጠበቅ በሽታው እንዳይስፋፋ የሚያስችሉ የመከላከያ እርምጃዎች እንዲወስዱ አሳስበዋል። በጊብሰን ኢሜካ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተመጣጣችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በዚሁ ወደ ሳምንታዩ ሐኪሞን ይጠይቁ ነው የምናልፈው። ከዚሁ ከኤምፖክስ ጋር በተያያዘ ዓለም አቀፍ ወረርሽኝ ሊቀሰቅስ ይችላል በሚል ስጋት የፈጠረው ኤምፖክስ በመባል የሚጠራው በሽታው በራሱ ምንድነው ለሚለው ጥያቄ ትንታኔ የሚሰጡን ባለሙያ ጋብዘናል። ዶክተር ነጋሊ ከዋሽንግተን ዲሲ ከተማ ወጣ ብላ በሚትገኘው በሜሪላንድ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ሐኪም ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ነጋሊ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ዶክተር ነጋሊ
በቅድሚያ ይህ በዓለም አቀፍ ደረጃ በወረርሽኝ መልክ እንዳይከሰት ስጋት ያሳደረና ቀደም ሲል በአመዛኙ በተደጋጋሚ ይከሰትባቸው ከነበሩ የመካከለኛው አፍሪካ አካባቢዎች ውጪ አንዳንድ ሌሎች ቦታዎችም መታየት ጀመረ። በልማድ የዝንጀሮ ፈንጣጣ የሚባል በእንግሊዝኛው አጠራር ኤምፖክስ የተባለ ተላላፊ በሽታ ምንነት በማየት እንጀምር። ለመሆኑ ኤምፖክስ ምንድን ነው?
ኤምፖክስ ወይንም የዝንጀሮ ፈንጣጣ የሚባለው መንኪፖክስ የሚባል የኦርቶፖክስ ቫይረስ የሚዛመድ ቫይረስ የሚመጣ በሽታ ነው። ዞኖቲክ ኢንፌክሽን ይባላል። ማለት ከእንስሳ ወደ ሰው የሚዘል ኢንፌክሽን ማለት ነው። ይሄ ቫይረስ ፈንጣጣ ከሚያመጣው ቫይረስ ከስሞልፖክስ ለፈንጣጣ በሽታ መከላከያ ከተሰራበት ቫይረስ ቫክሲኒያ ከሚባልና ሌሎች ተመሳሳይ ቫይረሶች ጋር የሚዛመድ ቫይረስ ነው። እና ባጭሩ ኤምፖክስ ማለት የዝንጀሮ ፈንጣጣ ነው፣ በመንኪፖክስ ቫይረስ የሚመጣ በሽታ ነው።
መልካም። ዶክተር ነጋ ራሳቸውን የለወጡ የቫይረሱ ዝርያዎች መታየት ባለም አቀፍ ደረጃ በስፋት እንዳይዛመት በሚል አሳሳቢነቱን ይበልጥ ከፍ ያደረገው ይመስላል። ለመሆኑ በአሁኑ ወቅት የሚታወቁት ልውጥ የቫይረሱ ዝርያዎች የትኞቹ ናቸው? ምንስ ይባላሉ? ራሳቸውን የለወጡ የቫይረሱ ዝርያዎች መታየታቸው የደቀነው ስጋት በተጨባጭ የቱን ያህል የከፋ ነው?
ይሄ ቫይረስ ለመጀመሪያ ጊዜ የታወቀው በ1950ዎቹ ዴንማርክ ውስጥ ነው። ይህ ቫይረስ ከሲንጋፖር ወደ ዴንማርክ የፖሊዮ ቫክሲን ሪሰርች ለመስራት በመጡ ዝንጀሮች ላይ ነው ለመጀመሪያ ጊዜ ቫይረሱ የታወቀው። በሰዎች ላይ ለመጀመሪያ ጊዜ በሽታ ያመጣው ማዕከላዊ አፍሪካ በምትገኝ በቀድሞ ስሟ ዛየር በአሁኑ ደግሞ ዴሞክራቲክ ሪፐብሊክ ኮንጎ ተብላ በምትጠራ አገር ነው ለመጀመሪያ ጊዜ የተከሰተው። ይህ ቫይረስ አሁን አንተ እንዳልከው እየተለወጠ ብዙ አይነት ቫይረሶች እየሆነ ነው። አንደኛው ቫይረስ በመካከለኛው አፍሪካ በሚገኙ አገሮች ላይ በአብዛኛው የሚገኝ ቫይረስ ሲሆን፣ ሁለተኛው ደግሞ በዌስት አፍሪካ ባሉ አገሮች የሚገኝ ነው። በመካከለኛው አፍሪካ የሚገኘው ቫይረስ ክሌግ 1 ይባላል። ክላሲፊኬሽን የሜዲካል ተርሚኖሎጂ ነው።
መለያው ነው።
አዎ ልክ ነው። እና ይህ ቫይረስ ክሌግ 1 ሲባል ክሌግ 1 መካከለኛው አፍሪካ ከሚገኝ ራሱ ይህ ቫይረስ ሁለት አይነት ክፍፍል አለው። ክሌግ 1 ኤ እና ክሌግ 1 ቢ ሲሆን ሁለተኛው ቫይረስ በምዕራብ አፍሪካ የሚገኘው ደግሞ ክሌግ 2 ቫይረስ ይባላል። ይህም እንደዚሁ ሁለት አይነት አለው። ክሌግ 2 ኤ እና ክሌግ 2 ቢ ይባላል። በአጠቃላይ ቫይረሶች ጄኔቲክ ማቴሪያላቸውን በመለወጥ በሚውቴሽን
ተፈጥሯቸውን
እየቀየሩ እየተለወጡ ይመጣሉ። በዛ ምክንያት ነው እንግዲህ ለወደፊቱ ከዋናው ጋር የሚመሳሰሉ ግን የተወሰነ 1 2 3 የጂን ማቴሪያል በመቀየር የሚለዋወጡ ብዙ የተለያዩ ቫይረሶች ሊኖሩ ይችላሉ። እስካሁን ድረስ ግን ሪከርድ ይሆኑት እነዚህ አራት አይነት ቫይረሶች ናቸው። ልዩነቱ ምንድነው? ክሌግ 1 መካከለኛው አፍሪካ ያለው ከክሌግ 2 በላይ ብዙ ጄኔቲክ ማቴሪያሎች አሉ። ያኛው ብዙ ጄኔቲክ ማቴሪያሎችን ጥየጣለ አነስ ያለ ጄኔቲክ ማቴሪያል ያለው። ሁለተኛ ነገር ደግሞ የሚያመጡት በሽታ ራሱ እና የመግደል አቅማቸው የሁለቱ ይለያያል። መካከለኛው አፍሪካ ያለው ክሌድ 1 በጣም ከባድ በሽታ የማምጣት ችሎታ አለው ከዛኛው የበለጠ፣ የመግደል አቅሙ ደግሞ ከዛኛው የበለጠ ነው። በአጠቃላይ ቫይረስ ሲቀያየር ሚውቴት ሲያደርግ ኢቮልቭ ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይንም በተቃራኒው በጣም ገዳይ ሊሆን ይችላል ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ኮቪድም በተለያየ ነገርም ሲናዩ ቫይረሱ በተከታታይ ይለወጣል።
ይሄ ተላዋጭ ባህሪያቸውም ነው አዳጋች የሚያደርገው። በህክምናው ሰጣጥ ላይም ለተለወጠው ቫይረስ መከላከያ መሰራት ይኖርበታል።
አዎ ልክ ነው። እና ለዛ ነው አሁን ለምሳሌ የኢንፍሉዌንዛ ቫክሲን በየአመቱ አዲስ ቫክሲን የሚመጣው በዚህ ምክንያት ነው። በኮቪድም እንደዚሁ አሁን መጀመሪያ ተተነፈረው ቫክሲንና አሁን ያለው ቫክሲን አንድ አይነት አይደለም። ብዙ ነገሩ ተለውጦ አዲስ ከተለወጠው ቫይረስን መከላከል እንዲችል እየተደረገ ነው የሚሰራው ማለት ነው።
ዶክተር ነጋ እንግዲህ ቀድሚያ የተከሰተባቸው ዝንጀሮች ሆነናቸው ያንንም ተከትሎ ከዘረኝነት ጋር ተያይዞ የስያሜ ለውጥ እንዲደረግ የዓለም ጤና ድርጅት ወሰነው። የዛሬ 2 ዓመት ድረስ ከዝንጀሮ ጋር የተገናኘ ታሪኩ የጎላ ነው። ለመሆኑ ከዝንጀሮ ውጪ እንስሳት ወደ ሰው የመተላለፉ ተፈጥሮ ነው የመሰለ ከእንስሳ ወደ እንስሳ ሲተላለፋል? ካሁን ቀደም ተከስቶባቸው የተገኙ እንስሳ ዝርያዎች አሉ?
አዎ እንግዲህ ይሄ ቫይረስ የዝንጀሮ ፈንጣጣ ይባል እንጂ ዝንጀሮች ልክ እንደ ሰዎች በድንገት ነው በዚህ ቫይረስ የሚያዙት። ኢንሲደንታል ሆስትስ ናቸው። ዋናው መነሻው ዝንጀሮች አይደሉም። ዝንጀሮች ከሌላ እንስሳ ይህን በሽታ ያገኙ። ይህ በሽታ እንደምናውቀው እጅግ በጣም ጫካ በሆነ ሬን ፎሬስት አካባቢ ማለት ዌስት አፍሪካን በለው ሴንትራል አፍሪካን በዛ ነው የሚገኘው። የዚህ ቫይረስ ናቹራል ሪዘርቫ ወይንም በሽታውን ሳያሳዩ ቫይረሱን ይዘው የሚኖሩ እና ወደ ሌላ እንስሳ የሚያስተላልፉ እንስሳዎች እነማን እንደሆኑ አይታወቅም። የሚጠረጠረው ምንድን ነው? ሮደንትስ እንደነ ጥንቸል አይነት፣ እንደ አይጥ አይነት፣ ስኮርልስ እና የተለያዩ ትንሽ እንስሳት ናቸው የዚህ ቫይረስ ናቹራል ሪዘርቫ ወይም በሽታ ሳይዛቸው በተፈጥሮ የሚይዙት የሚባለው እና ይሄ በሽታ የነዚህ እንስሳቶች የሞተ አካል ወይም የሰውነት ፈሳሻቸውን በመለካካት ወይም እነዚህ እንስሳት አርዶ ስጋቸውን በመጠቀም በሚታረዱበት ሰዓት ደማቸው ሰው ሊነካል በዛ መልክ ነው የሰው ልጅ ለቫይረሱ የሚጋለጠው። ዝንጀሮዎችም በዛ መልክ ነው የሚያዙት።
አንድ ወረርሽኝ መልክ ከሰው ወደ ሰው ሊተላለፍ የሚችል በሽታ ሲመጣ አስቀድመን ማወቅ የምንፈልገው በምን መልኩ ይተላለፋል? ምን አይነት ሁኔታዎች ለህመሙ ያጋልጣሉ? ቀደም ብለው የተከሰቱን ኮቪድን የመሰለ ባየር ላይ የሚተላለፉ ሁኔታ ሲጨምር ስጋቱ ያንን ሁሉ ያይላል። ሌሎች የሚተላለፉባቸው መንገዶችን በማወቅ ሰዎች ጥንቃቄ እንዲያደርጉ ይመከራልና የተቀየረ አዲስም ካለ የዚህ ቫይረስ መተላለፊያ አይነተኞቹ መንገዶች ምንድናቸው? ሰዎችስ የትኞቹን ጥንቃቄዎች በማድረግ ራሳቸውን የመከላከል አቅማቸውን ከፍ ሊያደርጉ ይችላሉ?
እንግዲህ የዚህ ቫይረስ መተላለፊያው ብዙ አይነት ነው። መጀመሪያ ይሄ ቫይረስ ከነዚህ ከትናንሽ እንስሳቶች ከሮደንቶች ከአይጦች ከስኮርሎች ወደ ሰው መተላለፍ አለበት ወይም ወደ ዝንጀሮ መተላለፍ አለበት። እነዚህ እንስሳቶች ሲነክሱም ሊያስተላልፉ ይችላሉ። ዝንጀሮም ሲነክስ ሊያስተላልፍ ይችላል። የዝንጀሮ ስጋን በመንካት የሰውነት ፈሳሽ ማንበብከት ሰው ሊያዝ ይችላል። ይሄ እንግዲህ ከእንስሳት ወደ ሰው እንዴት ዘሎ እንደሚመጣ ነው የሚያሳየው። ከሰው ሰውስ እንዴት ነው የሚተላለፈው ለሚለው ብዙ መንገዶች አሉት ብለናል። አንደኛው በዚህ ቫይረስ ከተያዘ ሰው ጋር እጅግ በጣም የተቀራረበ ግንኙነት ባለው ሰው ሊመጣ ይችላል። ይሄ ማለት አብረው የሚኖሩ አብረው የሚተኙ ብርድ ልብሶች ላይነኖች የሚጋሩ በተለይ ደግሞ የቆዳ ሽፍታዎች ከወጡ በኋላ ተለያየ ደረጃዎችን አልፈው ሰውነቱ በቃ ቆስል ምናምን በሚሆንበት ሰዓት እዛ ብዙ ፈሳሽ ይወጣል። በዛን ጊዜ ቫይረሱ ከሚገባው በላይ ሰውነት ከዛ ሰውዬ ጋር ንክኪ ያለው ሰው በበሽታው ሊያዝ ይችላል። እንግዲህ ዋናው ይሄ ነው የሚሆነው። ከዛ በተጨማሪ ግን አሁን ለምሳሌ ያህል ቫይረስ ደግሞ ውስጥ ተለያየ ሰውነት ከተገባ በኋላ ወደ ሳምባ የሚሄዱ አይቀርም። በሳምባ ሊተላለፍ ይችላል። ግን ከዛኛው ጋር ሲታይ እንደዚሁ በጣም የበዛ ከእናት ወደ ጽንስ ሊተላለፍ ይችላል። አዎ ይተላለፋል። በግብረ ስጋ ግንኙነት ጊዜ ሊተላለፍ ይችላል። ግን የግብረ ስጋ ግንኙነት መተላለፍ ብዙውን ሰዎች እርስ በርስ ቆዳ ለቆዳ ስለሚነካኩ ግን ሌሎች አባለዘር በሽታዎች አይነት አይደለም። ግን ለወደፊቱም ይሄም ኢምፕሩቭ ሊደረግ ይችላል። ሌላው ነገር ደግሞ የዚህ አይነት በሽተኛ ሲጠቀምበት የነበረው አንሶላ ብርድ ልብስ ተወሰነ ጊዜ በኋላ ሰውየው ከተሻለ ከደረቀ በኋላ በምናራግፍበት ሰዓት ድሮፕሌቶች እየፈጠርን ነው እነዛን በመተንፈስ ወደ ውስጥ ሊተላለፍ ይችላል። ስለዚህ የመተላለፍ በጣም ብዙ ለምሳሌ አንድ ሜይ 2002 ላይ ከዌስት አፍሪካ የተነሳ የተስፋፋ ወረርሽኝ ነበር። እንግዲህ በዛ ነው ብዙን ኢንፎርሜሽን ያገኘነው። የዚህ ቫይረስ መተላለፊያው በጣም ብዙ ነው። ከዚህ በተጨማሪ ደግሞ አስፈላጊው የሆነ ጥንቃቄ ከተደረገ ደግሞ የዚህ ቫይረስ መተላለፍ የማስቆም እንትኑ በጣም ከፍተኛ ነው። ለምሳሌ አሁን በ2003 ላይ አሜሪካን ሀገር ውስጥ የዚህ አውትብሬክ ተነስቶ ነበር ከላብራቶሪያ ተነስቶ እና በዛን ወቅት ስታንዳርድ የሆነ የኢንፌክሽን መከላከያ የተጠቀሙ ሰዎች ጋውን ማስክ ግላቭ ምናምን ያደረጉ ሰዎች አንድም ሰው አንድም የጤና ባለሙያ በዚህ ቫይረስ አልተያዘም። እና ይሄን የሚያሳይህ ምንድነው ሳይንሳዊ የሆነ መሰረታዊ የኢንፌክሽን መከላከያ ተግባሮችን ከተደረገ ኢንፌክሽኑን በቀላሉ ለመቆጣጠር ይቻላል። ቫይረሱ ደግሞ አሁን ለምሳሌ ያህል አንድ ቤት በሚኖር ሰዎች የመተላለፍ ድራግ ግን አንድ ቤት ውስጥ ገብቶ ራሱ እዛ ቤት ውስጥ ያሉ ሁሉ ሰዎች አይያዙም። ስለዚህ ይሄ ቫይረስ አሁን እየተስፋፋ ቢሆንም ለማስቆም ግን ቀላል አሁን ለምሳሌ እንደ ኮቪድ አይነት አስቸጋሪው በጣም አስፈሪ የሆነ ሁኔታ ላይ አይደለም ያለው።
ኤምፖክስ ምንድነው በሚል አሉላ ከበደ ከዶክተር ነጋ አሊ ጋር የጀመረው ውይይት አላበቃም። ሁለተኛው ክፍል በመጪው ሳምንት ይቀጥላል። በዚሁ ወደ ሳምንታዊ የአፍሪካ ንክ ርዕሶች ነው የምናልፈው። በሱዳን ያለውን የእርስ በርስ ጦርነት ለማስቆም የሚደረጉ ዓለም አቀፍ ጥረቶች ቢቀጥሉም እስካሁን ውጤታማ አልሆኑም። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ በዚህ የዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉ አስማማው አየነውን ያነጋገራቸው።
16 ወራትን የዘለቀው የሱዳን የርስ በርስ ጦርነት እስካሁን መቋጫ አላገኘም። በጀነራል አብዱል ፈታል ቡራን በሚመራው የሀገሪቱ ወታደራዊ መንግስትና ጀነራል ሐምዳን ደጋሎ የሚመሩት የፈጥኖ ድራሽ ኃይሉ መካከል የሚደረጉ ውጊያዎችም አሁንም ቀጥለዋል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በሾች የሚቆጠሩ ሱዳናውያንን ለሞትና ሚሊዮኖችን ለስደት የዳረገው የጦርነት እንዲቆም ሁለቱም ጀነራሎች ላይ ፍላጎቶች አይታዩም ይላሉ።
ሁለቱ ጀነራሎች መካከል የተፈጠረ ግጭት ሀገሪቷ ውስጥ ኢኮኖሚያዊ ቀውስና ለመረጋጋትን ስደትን ረሃብን አስከትሏል። አይወይም እንደሚለው ወደ 10.2 የሚሆኑ ሚሊዮን የሚሆኑ ሱዳናውያን በሀገር ውስጥ የውስጥ ተፈናቃይ ሆነዋል። ከ2.3 ሚሊዮን በላይ የሚሆኑት በተለያዩ ሀገራት ተሰደዋል። ኢትዮጵያን ጨምሮ ቻድን፣ ግብጽን በመሳሰሉት ሀገራት ውስጥ ተበትነዋል። ከ18 ሚሊዮን በላይ የሚሆን ህዝብ አስቸኳይ ጊዜ እርዳታ ይፈልጋል። ይህንን ማደስ የሚቻልበትን ሁኔታ የለም። የሀገሪቱን የተለያዩ ክፍሎች በሁለቱ ጀነራሎች የሚመሩ ጦሮች ተበታትነው የተቆጣጠሩ ነው። የልማት መሰረቶች ወድመዋል። ሴቶች ይደፈራሉ፣ ህጻናት ታርጌት ይደረጋሉ፣ ይገደላሉ። በምግብ እጥረት ምክንያት ብዙ ችግሮች እያየን ነው።
የተባበሩት መንግስታት ድርጅትና ዓለም አቀፍ የመብት ተሟጋጅ ድርጅቶች በሱዳን በጅምላ አስገድዶ መድፈርና ዘር መሰረት ያደረጉ ግድያዎችን ጨምሮ የጦርና በሰብአዊነት ላይ የሚፈጸሙ ወንጀሎች ስለመፈጸማቸው እየገለጹ ይገኛሉ። ጦርነቱን ለማስቆም አሜሪካና አፍሪካ ህብረትን ጨምሮ ሌሎች አሸማጋይ ሀገሮችና ተቋማት በጋራ ከሳውዲ አረቢያ ጅዳ እስከ ጄኔቭ ድረስ ቢጥሩም እስካሁን ተፋላሚዎቹ ከስምምነት ሊደርሱ አልቻሉም። ዶክተር ሳሙኤል ለድርድሮቹ አለመሳካት ምክንያት ናቸው ያሏቸውን ጉዳዮች ያነሳሉ።
በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በአፍሪካ ቀንድ ቀጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎትና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማንሳታቀሻዎችን ማንሳትም ይችላል። እንደምታውቀው አደራዳሪዎች ወይም አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤምሬቶች ፓርትሊ ኢትዮጵያንም ጨምሮ እጅ አለበት። ሱዳን ራፒድ ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ ማንሳት ይችላል። ስለዚህ በሽምግልና የሚመጡት ኃይሎች ራሳቸው ክሬደብል ወይም ታማኝ ያለመሆኑ ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድ መር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች ሀገራቱ በውስጥ ፖለቲካ በታመሱ ቁጥር፣ የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የእነዚህ አባል የሆኑ ተቋማት ጠንካራ ሆነው እምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ።
የተባበሩት አረብ ኤምሬቶች ፈጥኖ ድራሽ ኃይሉን ትደግፋለች ሲል የሱዳን ወታደራዊ ሊሆን ይችላል። ኤምሬቶች በበኩሏ ውንጀላውን ስታስተባብል የቆየች ቢሆንም የተባበሩት መንግስታት ድርጅት ባለሙያዎች ግን ለዚህ ውንጀላ ትክክለኝነት ሊያረጋግጡ የሚችሉ መረጃዎች ማግኘታቸውን ይገልጻሉ። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ የዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉ።
ጦርነቱን ከሱዳንም አልፎ በቀጠናውና ከዛም ተሻግሮ እንዲዛመት የሚያደርጉ በቻድና በመካከለኛው ምስራቅ አፍሪካ ውስጥ ያሉ አማጽያን ሽብር ድርጅቶች በምስራቁም በኩል በእኛው ሳይድ እና አልሸባብን የመሳሰሉ አይሲስን የመሳሰሉ ሌሎች ደግሞ ሽብርተኛ ተቋማት እና ድርጅቶች በስፋት መስፋፋት መሰረት እንዲጥሉ የሚያስችል ደግሞ ፈርታይል ግራውንድን ወይም መሰረትን እየፈጠረ ያለ ግጭት ስለሆነ በቀላሉ በሱዳናውያን ብቻ ገድበን የማናየው የፖለቲካል ኢኮኖሚ ቀውስ ያመጣ ግጭት አድርገን ልንወስደው እንችላለን።
የአፍሪካ ቀንድ ሳይሆን ያለበት የተጋላጭነት ሁኔታ የተለያዩ አይነት መልክ ያላቸው ሁኔታዎች እየተከሰቱ ስለሆነ መፍትሄዎቹ ምን ሊደረጉ ይገባል?
ድሮ በጋራ ሆነው የአካባቢያቸውን ሰላም ለማስጠበቅ የጋራ ደህንነት ላይ የጋራ ኢኮኖሚ የንግድ ስርዓቶችን ለመፍጠር ለማደራጀት ለማጠንከር ይሰሩ የነበሩ መሪዎች አሁን የኢንተርናሽናል የዓለም አቀፍ ጫናውን እና ጣልቃ ገብነቱንም ጋር ተያይዞ ከዛ ጋር ተዳምሮ መተማመን የሌላቸው ቁጭ ብሎ መነጋገር የማይችሉ በጋራ ከመስራት ይልቅ በተናጠል ከተለያዩ ሀገራት ጋር ጊዜያዊ ጥቅም ላይ መስራት ያደረገ ግንኙነቶችን ቅድሚያ የሚሰጡ የፖለቲካ ስርዓቶችና መሪዎች ወይም እንደዚህ ይህንን የሚያጠናክሩ ይህንን ጽንሰ ሀሳብ የሚገፉ በተግባር የሚተገብሩ የመንግስታት በተፈጠሩ ቁጥር በጋራ ይመስል።
አድማጮች፣ ከዶክተር ሳሙኤል ተፈራ ጋር የነበረን ቆይታ አላበቃም። በማህበራዊ ገጾቻችን ላይ ታገኙታላችሁ። ለዛሬ የነበሩን ዝግጅቶች በዚሁ እናጠቃልላለን። ነገ ከሌሎች ዝግጅቶች ጋር እንጠብቃችኋለን። ሰላም፣ በደህና አደሩ።